ጣቢያ ነው።
ሁሉም ዞን ክልል ሆኖ ነው የሚሻለው? 13 ክልል ሆኖ መውጣት ነው የሚሻለው ወይስ ክልል ሊመስል የሚችል ነገር ህዝቡን የስነ ልቦና የህዝብ ትስስሩን የኢኮኖሚ ትስስሩን ሁሉ ነገሮችን ግምት ውስጥ አስገብቶ ዘላቂ መፍትሄ ሊሰጥ የሚችል መልስ መስጠት ነው በሰከነ ሁኔታ ማየት ነው የሚሻለው።
የደቡብ ክልል የደቡብ ኢትዮጵያ ህዝቦች ንቅናቄ ማዕከላዊ ኮሚቴ አባል አቶ ሞገስ ባልቻ ናቸው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል።
የህዝባዊ ወያነ ሐርነት ትግራይ ህወሓት ማዕከላዊ ኮሚቴ ለሶስት ቀናት ያካሄደውን ስብሰባ ካጠናቀቀ በኋላ ባወጣው ጋዜጣዊ መግለጫ ኢትዮጵያን ከአደጋ ለመታደግ የሁሉም ህዝብ ትግልና ጥረት ያስፈልጋል አለ። የዚህንም ዝርዝር ይዘናል በመጽሔት ክፍለ ጊዜ እናቀርባለን።
ሳምንታዊ ቅንብሮች ሐኪሙን ይጠይቁንና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ዙሪያ የተሰናዱ ዝግጅቶች በሁለተኛው አጋማሽ ይቀርባሉ። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ታህሳስ 30 2011 ዓ.ም ስርጭታችን ጋር ስናስተናግዳችሁ እናመሻለን። እኔ አዳነች ፍስሐዬና
እኔም አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ድሪየስ ርገስ ጋር እስከ 4 ሰዓት አብረናችሁን ዘልቃለን። በቅድሚያም የሰዓቱን የዓለም ዜና። የመከላከያ ሰራዊት የመንቀሳቀስ ሂደት ማስተጓጎል ትክክል አይደለም ሲሉ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን አወገዙ። ዛሬ ማምሻውን በሰጡት መግለጫ ሂደቱ የትግራይ ህዝብ አንድነትን የሚከፋፍል ነው፣ እንዲሁም መከላከያ ሰራዊት ክብር የሚገባው መሆኑ ይህን መፈጸሙ ስህተት ነው ብለዋል። ህግ ይከበር ብለን ሰልፍ የወጣ ነው፣ በሁሉም የኢትዮጵያ አካባቢ ነው፣ ይህም ክልላችን ያጠቃልላል ነው ያሉት። የመከላከያ ሰራዊቱ የህገ መንግስታዊ ፌዴራላዊ ስርዓቱን የሚጠብቅ ኃይል ነው ሲሉም አክለዋል። ወጣቶቹ ጥያቄያቸው ከስጋትና ከደህንነት አንጻር መሆኑ ይገባናል ያሉት ምክትል ርዕሰ መስተዳድሩ፣ ሆኖም ግን በውይይት እንጂ ከሀገር መከላከያ ሰራዊት ጋር እሰጥ አገባ በመግባት አይደለም የሚፈታው ብለዋል። ሙልጌታ አጽፋሃ ዘገባ አጠናቅሯል፣ ቆየት ብሎ ይቀርባል።
የጎጂ ኦሮሞ አባገዳዎች የሰላም ሳምንት ማወጃቸው ተነግሯል። የጎጂ ኦሮሞ አባገዳዎች ያወጁት የሰላም ሳምንትም ከታህሳስ 29 ቀን 2011 ዓ.ም እስከ ፊታችን እሁድ ጥር 5 ቀን 2011 ዓ.ም ድረስ የሚቆይ መሆኑንም ተገልጿል። በዚሁ የሰላም ሳምንት ወቅትም የሰላምና የመቻቻል የውይይት መድረኮችን ጨምሮ የተለያዩ መርሃ ግብሮች የሚካሄዱ መሆናቸውንም እንዳስታወቁ የአፋን ኦሮሞ ክፍል ዘጋቢያችን ፀሐይ ዳምጦ ገልጻለች። በኢትዮጵያ መረጋጋትና ዘላቂነት ያለው ሰላም እንዲሰፍን የበኩላቸውን የሚጥሩ መሆናቸውን ነው የጎጂ ኦሮሞ አባገዳዎች ያስታወቁት።
ከፊል ራስ ገዝ በሆነችው ፑንትላንድ የሶማሊያ እቅድ ሚኒስትር የነበሩት ሰይድ አብዱላሂ ደኒን በፕሬዝዳንትነት ተመረጡ። ደኒ ከ66 የክልላዊ ምክር ቤት አባላት ድምጽ 35ቱን በማግኘት የፕሬዝዳንትነቱን ውድድር ዛሬ ማሸነፋቸው ተዘግቧል። ሌሎች 20 ተወዳዳሪዎች ያሸነፉት የቀድሞ የፑንትላንድ የስለላ ክፍል ኃላፊ የነበሩት ጀነራል አሳድ ኦስማን አብዱላሂ 31 ድምጽ በማግኘት ተከትለዋቸዋል። የ52 ዓመት ዕድሜው አዲሱ ፕሬዝዳንት በግዛቱ የትምህርት ይዘት በማጠናቀር ሚናቸው እንደሚታወቁም ተገልጧል። ትምህርት ቤቶችና ዩኒቨርሲቲዎች እንዲከፈቱ በማድረግ ረድተዋል። አቻምና ለሶማሊያ ፕሬዝዳንትነት ተወዳድረውም እንዳልተሳካላቸው ታውቋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ሀገሪቱ ከሜክሲኮ ጋር የምትዋሰንበት የደቡብ ድንበር አካባቢ ያለው ሁኔታ የማይቀር የሰብአዊና የብሔራዊ ጸጥታ ቀውስ ነው የሚል እምነት ለማሰረጽ በብርቱ እየገፉ መሆኑ ተገልጿል። ማይክ ብራውን ያጠናቀረው ዘገባ አለ፣ ሰለሞን አባቴ ያቀርበዋል።
ፕሬዚደንት ትራምፕ የደቡብ ድንበር ግንብ ሐሳባቸውን ለማስረገጥ አስበውበታል የተባለ ንግግር ዛሬ ምሽት ላይ በቴሌቪዥን ያደርጋሉ ተብሏል። ከነገ በስቲያ ሐሙስ ደግሞ ወደ ወሰኑ አካባቢ እንደሚሄዱ ተነግሯል። በሌላ በኩል ግን የተወካዮች ምክር ቤቱ ለፕሬዝዳንት ትራምፕ የጠየቁትን የግንብ ማሰሪያዎች ቢፈቅድላቸው የተሳሳተ እርምጃ ይሆናል ሲሉ ዛሬ ኒውዮርክ ላይ ለተሰበሰቡ ታዳሚዎች ንግግር ያደረጉት የህግ መወሰኛ ምክር ቤቱ ዴሞክራቲክ መሪ ቻክ ሹመር ተናግረዋል።
This is not the way to govern, to pound your fist on the table and cause damage to millions of people.
ሀገር ማስተዳደር እንዲህ አይደለም። ቡጢ ጨብጠህ ጠረጴዛ እየደበደብክ እኔ ያልኩት ካልሆነ ይያልክ ለሚሊዮኖች መጎዳት ምክንያት መሆን አይደለም። ህገ መንግስቱ እንዲህ አይደለም። ምርጫዎች መዘዝ እንዳላቸው ይታወቃል። ሪፐብሊካኑ የህግ መምሪያውንም የህግ መወሰኛውንም ተቆጣጥረው በነበሩበት ጊዜ እንኳን ፕሬዝዳንቱ ይህንን ግንብ የማቆም ሐሳባቸውን ማጸደቅ አልቻሉም። ምክንያቱም መጥፎ ሐሳብ መሆኑን እንደራሴዎቹ ያውቁ ስለነበረ ነው። አሁን ታዲያ ምንም እንኳን ፕሬዝዳንቱ ባለፈው ምርጫ የህዝብ ይሁንታ ተነፍገው የተወካዮች ምክር ቤቱን ከንግዲህ ባይቆጣጠሩትም መንግስቱን ዘግተውታል።
በፕሬዝዳንቱና በዲሞክራቲክ እንደራሴዎቹ መካከል በተፈጠረው መፋጠጥ መንግስቱ ከተዘጋ ወደ 3ኛ ሳምንቱ ቢገባም ስካሁን ከተካሄዱ ድርድሮች የተጨበጠ ተስፋ ሰጪ ውጤት የለም። የዩናይትድ ስቴትስን ሩብ መንግስት የዘጋው የአሁኑ ሁኔታ ወደ ፍጻሜው የመጠጋት አዝማሚያም እየታየ አይደለም። 800 ሺህ የሚሆኑ የዩናይትድ ስቴትስ መንግስት ሰራተኞች አንድም ከስራቸውና ከክፍያ ውጪ ሆነዋል አለያም ያለ ክፍያ እየሰሩ ናቸው።
ሶስተኛ ሳምንቱን የያዘው የዩናይትድ ስቴትስ መንግስት ከፊል መዘጋትን ይመለከታል። ተከታዩም ሶስተኛ ሳምንቱን በያዘበት ባሁን ወቅት ከሜክሲኮ ጋር በሚዋሰነው ድንበር ላይ ግንብ የማጠር አላማቸውን ለማሳካት ሲሉ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉ ፕሬዝዳንት ትራምፕ አስታውቀዋል። ትራምፕ ግንብ ለመገንባት የአስቸኳይ ጊዜ አዋጅ ማወጅ ይችላሉን ለሚለው ጥያቄ መልሱ ይችላሉ ነው። ነገር ግን ብዙን ጊዜ የአስቸኳይ ጊዜ አዋጆች ጋር የሚያያይዝ ሁለንተናዊ ስልጣን ላይኖራቸው ይችላል። ዩናይትድ ስቴትስ ምክር ቤት በፕሬዝዳንቶች የሚታወጁ የአስቸኳይ ጊዜ አዋጆችን ለመቆጣጠር የሚያስችለው ህግ እንደ አውሮፓውያን ዘመን አቆጣጠር በ1976 ዓመተ ምህረት ነው የወጣው። በዚሁ ህግ መሰረት ትራምፕ ስላቀዱት የአስቸኳይ ጊዜ ስልጣን የአገሪቱ ምክር ቤትንና ህዝቡን ማሳወቅ ይጠበቅባቸዋል። በተጨማሪም የአስቸኳይ ጊዜ አዋጅ መቀጠል አስፈላጊነትን ለማሳየት ሲባል የምክር ቤት አባላት በየስድስት ወራቱ ይሰበሰባሉ። ትራምፕ የአስቸኳይ ጊዜ ለማወጅ የፈለጉት በደቡባዊ ድንበር ለመግባት የሚሞክሩ ፍልሰተኞች፣ ወንጀለኞች አሉባቸው፣ ህገወጥ ሰው አሸጋጋሪዎች፣ ሱሳ ሲያዥ እጽ አሸጋጋሪዎችም ይገኙባቸዋል ሲሉ የሰብአዊና የብሔራዊ አስቸኳይ ሁኔታ ነው ሲሉ ነው ባለፈው እሁድ የተናገሩት። ይህን የሚነቅፉ ወገኖች ግን አስተዳደሩ ለሚለው ማስረጃ አንድም የለም ሲሉ ያጣጥሉታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሰሜን ኮሪያ መሪ ኪም ጆንግ ኡን ከፕሬዝዳንት ሺ ጂንፒንግ ጋር ለአራት ቀናት ያህል ለመነጋገር ቻይና ገብቷል። ኪምና ባለቤታቸው ሪ ሶጁ ከበርካታ ከፍተኛ ባለስልጣኖች ጋር ሆነው በልዩ ባቡር ዛሬ ቤጂንግ ገብተዋል። የሰሜን ኮሪያ የዜና አገልግሎት በዘገበው መሰረት ኪም ቻይና የተጓዙት በፕሬዝዳንት ሺ ጂንፒንግ ነው ግብዣ ነው። ኪም ካለፈው ዓመት አንስቶ ቻይናን ሲጎበኙ ለአራተኛ ጊዜ ነው። ይህም ኪም ጆንግ ኡን እና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስብሰባ ሊያደርጉ ይችላሉ የሚል ጭምጭምታ አስነስቷል።
የዩናይትድ ስቴትስ የንግድ ሚኒስትር ዊልበር ሮስ ዩናይትድ ስቴትስ እና ቻይና በንግድ ልውውጥ ዙሪያ ከገጠማቸው ጉዳዮች ጋር በተያያዘ ከስምምነት ላይ ለመድረስ የሚችሉበት በጣም ጥሩ እድል አለ አሉ። እንዲህ አይነቱ ስምምነት ሁሉንም ቁልፍ ጉዳዮች ያሉትን ይመለከታል የሚል ተስፋ እንዳላቸው ሮስ ሲኤንቢሲ ለተባለው የቴሌቪዥን ጣቢያ ተናግረዋል። ዩናይትድ ስቴትስ እና ቻይና ትላንት ቤጂንግ ላይ የንግድ ንግግር ጀምረዋል። ሁለቱ ከዓለም በኢኮኖሚ የበለጸጉ አገሮች ከቅርብ ሳምንታት ወዲህ የዓለም ገበያዎችን ያመሱትን የቀረጥ ሐሳቦች ለመፍታት እየሞከሩ መሆናቸው ተገልጧል። የቻይና ኢኮኖሚ ኃላፊ ሊዩ ሂ ተደራዳሪዎቹን ለማበረታታት ሲሉ ወደ ስብሰባው ብቅ ማለታቸውም ተገልጧል። ይህም የስብሰባውን አጀማመር መልካምነት ያመለክታል ነው የተባለው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በመካከለኛው ምስራቅ ለአንድ ሳምንት ያህል በሚያካሂዱት ጉብኝት የሚያተኩሩት በኢራንና እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ላይ መሆኑ ታውቋል። ፖምፔዮ ዛሬ ዮርዳኖስ ከመግባታቸው በፊት ዩናይትድ ስቴትስ ለክልሉ እስላማዊ መንግስት ነኝ የሚለውን ቡድን ለማሸነፍና የኢራን ማናጋት ተግባር ያሉትን ለመቋቋም አሜሪካ ቁርጠኛ መሆኗን ግልጽ መልእክት ለማስተላለፍ ይፈልጋሉ ብለዋል። የትራምፕ አስተዳደር ሶሪያ ውስጥ ያሉትን 2000 ወታደሮችን ለማስወጣት ስላቀደበት የሶሪያ ሁኔታ ከዮርዳኖስ መሪዎች ጋር እንዲነጋገሩ ይጠበቃል። ግብጽን፣ ባህሬንን፣ የተባበሩት አረብ ኤሚሬቶችን፣ ሳውዲ አረቢያን፣ ኦማንንና ኩዌትንም ይጎበኛሉ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አረን ፍሳጅነን። ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማችሁ።
አሁን ለቅምሻ የቀረበው ድምጽ ማጫወት አልቻልንም። ቀለምን የመለየት የአይን ጤና ችግር ምንነትና ተፈጥሮ ዙሪያ ትኩረት በሚያደርገው የሐኪሞን ይጠይቁ ቅንብር ዶክተር ትልቅ ሰው ተሾመ የአይን ሐኪምና በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የአይን መምህር ጋር የተደረገ ቃለ ምልልስ ይጠብቃቸዋል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ የመከላከያ ሰራዊትን የማንቀሳቀስ ሂደት ማስተጓጎል ትክክል አይደለም ሲሉ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን አወገዙ። ዛሬ ማምሻውን በሰጡት መግለጫ ሂደቱ የትግራይን ህዝብ አንድነት የሚከፋፍል ነው፣ እንዲሁም መከላከያ ሰራዊቱ ክብር የሚገባው በመሆኑ ይህን መፈጸሙ ስህተት ነው ሲሉ ተችተዋል። ህግ ይከበር ብለን ሰልፍ ይወጣ ነው፣ ለሁሉም የኢትዮጵያ አካባቢ ነው፣ ይህም ክልላችን ያጠቃልላል ይላሉ። የመከላከያ ሰራዊቱ የህገ መንግስታዊ ፌደራላዊ ስርዓቱን የሚጠብቅ ኃይል መሆኑን ነው ምክትል አስተዳደሩ የገለጹት። ወጣቶቹ ጥያቄያቸውን ከስጋትና ከደህንነት አንጻር መሆኑ ይገባናል ያሉት ምክትል አስተዳደሩ፣ ሆኖም በውይይት እንጂ ከሀገር መከላከያ ሰራዊት ጋር እሰጥ አገባ መግባት ግን አያስፈልግም፣ በዚህም አይፈታም ብለዋል። አድማጮች፣ የዚህን ዘገባ ዝርዝር እንደደረሰን እናቀርባለን፣ ቆየት ብሎ ይቀርባል። አሁን ወደ ሌላ ዘገባ ነው የምንሻገረው። በሰቲት ሁመራ ከተማ በአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ላይ ተቃውሞ ሰልፍ ተካሄደ ይላል ተከታዩ። ሰልፉ ትላንት የሁመራ ሀጀር ኤርትራ መስመር ሲከፈት ነው የተካሄደው። በጉዳዩ ላይ የአማራ ክልል መንግስት መልስ ከመስጠት ተቆጥቧል። ለዝርዝሩ ሙልጌታ አጽብሃ።
ሰቲት ሁመራ ከተማ ውስጥ በርከት ያሉ ቁጥር ያላቸው ወጣቶች ትናንት ሰልፍ ወጥተው ወደዚያው ሂደው በነበሩ የአማራ ክልል ፕሬዚደንት ገዱ አንዳርጋቸው ላይ ተቃውሞ ማሰማታቸውን ተገልጿል። ወጣቶቹ በተጨማሪ መንገድ ዘግተው እንደነበር ታውቋል። ሰልፈኞቹ ተቃውሞ ያሰሙት የትግራይ ተወላጆች ከአማራ ክልል የተለያዩ አካባቢዎች በተነሱ ግጭቶች ተፈናቅለው በመውጣታቸው መሆኑን ያነጋገርኳቸው ነዋሪዎች ገልጸውልኛል። ስለ ሁኔታው አስተያየቶቻቸውን ለአሜሪካ ድምጽ ከሰጡ የከተማይቱ ወጣቶች ሁለቱ እንዲህ ብለዋል።
መከፈት ያለበት በክልላችን አመራሮች እና በክልሉ ጠቅላይ ሚኒስትሩ ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በተገኙበት መሆን ያለበት የአማራ ክልል ለመክፈት ነው ይዘ የመጣው። ስለዚህ ያው የሚታወቅ ከወልቃይት ጉዳይ በተያያዘ የሚያነሱ ጥያቄም ስላለ ይሄ ነው አማራ መሬታችን ነው የሚል ስሜት ስላላቸው ይሄ መሬታቸው እንዳልሆነ ለማረጋገጥ የመጣሉ ጥያቄዎች ግን በወቅቱ ከተፈናቀሎች ጋር ተያይዘው ከአማራ ክልል የተፈናቀሉ ሰዎች በአጋጣሚ ሆነው በከተማችን ብዙ ተፈናቃይ ያለበትም ከመሆኑ አንጻር ይህን ስሜት በተወሰነ መልኩ አሳይቶልናል።
መሬታችን ሊረግጠው አይገባም፣ ለሱ የሚመለከት ቦታ አይደለም ነው ያልነው። ይህ ድንበር ሊከፍተው የሚገባ ዶክተር ደብረጽዮን ወይም ደግሞ ሌሎች እዛ ያሉ ከፍተኛ አመራሮች ናቸው። ተቃውሟችን በሰላማዊ መንገድ ነው እየገለጽን ያለ ነው ያለው። በስልክ ያገኘኋቸው የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኸኝ አስረስ ስለ ተቃውሞው መስማታቸው ተናግሯል። ይሁን እንጂ በጉዳዩ ላይ በቂ መረጃ እንደሌላቸው ጠቁመው በዝርዝር ማብራሪያ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ በኤርትራ ኡመሐጀር ከተማና በኢትዮጵያ ሁመራ መካከል ያለውን የኢትዮጵያና ኤርትራ ድንበር መተላለፊያ ትላንት የሁለቱም ሀገር መሪዎች በተገኙበት በመከፈቱ ህዝቡ በትናንትናው ዕለት ደስታውን ገልጿል። የሁለቱ ሀገሮች ድንበሮች ባለፈው መስከረም በይፋ ከተከፈቱ አንስቶ የሁመራ ኡመሐጀር የአካባቢ ነዋሪው መስመሩ እንዲከፈት ሲጠይቅ ቆይቷል። መተላለፊያው ትናንት ከተከፈተ አንስቶ ህዝብ ከህዝብ ጋር መገናኘት መጀመሩ ኤርትራውያን ወደ ሁመራ እየገቡ መሆናቸው ተነግሯል። በሌላ በኩል ደግሞ በዛላምበሳና በቡሬ መስመሮች መተላለፊያ በመከፈታቸው በጥቂት ወራት ውስጥ የንግድ ልውውጦችና ማህበራዊ ግንኙነቶች መታየታቸው ትናንት የሁመራ ኡመሐጀር መስመር መከፈቱን ተከትሎ ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አመላክተዋል። በዚህ አጭር ጊዜ ህዝብ ከህዝብ ጋር ያለውን ግንኙነት የሚያጠናክር ስራ ተሰርቷል ያሉት ዶክተር ደብረጽዮን የዛላምበሳ ሰርሐ መንገድ እንዲሁም የራማ አድኋላ መስመር ባለፈው ወር መጨረሻ የተዘጉት የጉምሩክና የቁጥጥር ስርዓት ለማስያዝ እንደሆነ ተናግሯል። ዝግጅቶች ተጠናቀው መተላለፊያዎቹን እንደገና ለመክፈት በጋራ እየተሰሩ መሆኑን ምክትል ርዕሰ መስተዳድሩ ጠቁመው መስመሩ ፈጥኖ እንዲከፈት እንደሚፈልጉ ጠቅላይ ሚኒስትሩም ሐሳቡ ደግፈው እየተነጋገሩ መሆናቸው እርሳቸው በግልም እንዳነጋገሯቸው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ ማለም።
አሁንም ከትግራይ የደረሰን ዜና ነው የምናቀርበው። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ለሶስት ቀናት ያካሄደውን ስብሰባ አጠናቋል። ኮሚቴው ከስብሰባ በኋላ ባወጣው መግለጫ ኢትዮጵያን ከአደጋ ለመታደግ የሁሉም ህዝብ ትግልና ጥረት ያስፈልጋል ብሏል። ሙልጌታ ጽብሃ ዝርዝር አለው።
የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ከታህሳስ 25 እስከ 27 2011 ዓ.ም ያካሄደውን ስብሰባ አስመልክቶ ባወጣው መግለጫ በስብሰባው ባለፉት 4 ወራት የተፈጸሙ ፖለቲካዊ፣ ልማታዊ ስራዎችና በአሁኑ ጊዜ የደረሱበት ደረጃ በዝርዝር መገምገሙ ገልጿል። በአሁኑ ጊዜ ያለው ተስፋና ስጋት መሰረት በማድረግም የትግራይ ህዝብ ደህንነትና ሰላም አስመልክቶ በጥልቀት መወያየቱ መግለጫው አመላክቷል። የክልሉ የልማትና የመልካም አስተዳደር ስራዎችም መወያየቱ ተገልጿል። የህወሓት ማዕከላዊ ኮሚቴ በሀገሪቷ የሰላም እጦት እንዳለና በህግ ልዕልናና ህገ መንግስታዊ ፌዴራላዊ ስርዓት ከባድ ፈተና አጋጥሟል ብሎ መገምገሙንና በዚህም የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንዲሁም አደረጃጀቶች እነዚህ በማስተካከል ዙሪያ እንዲታገሉ በመግለጫው ጥሪ አቅርቧል። በጋራ ትግልና ጥረት ሀገሪቷ ከአደጋ ልንታደጋት ያስፈልጋል ብለዋል ማዕከላዊ ኮሚቴው። በኢትዮጵያና ኤርትራ የተጀመረው ሰላማዊ ግንኙነት ተጠናክሮ ወደ ላቀ ደረጃ ለማሳደግና የሁለቱም ህዝቦች ጥቅም በዘላቂነት ለማረጋገጥ ሁሉም ድርሻውን ሊወጣ ይገባል ብለዋል መግለጫው። በማዕከላዊ ኮሚቴው ስብሰባ ስለ የቀድሞው የመረጃና ደህንነት ኃላፊ አቶ ጌታቸው አሰፋ በህግ መጠየቅ አስመልክቶ ውይይት መካሄዱ በማህበራዊ ሚዲያ በሰፊው የተወራ የነበረ ሲሆን መግለጫው ግን በጉዳዩ ያነሳው የለም። የኮሚቴው አባልና በህወሓት ጽህፈት ቤት የገጠር ፖለቲካዊ ጉዳይ ኃላፊ አቶ ነጋ አሰፋ ስለ ግለሰብ ጉዳይ በስብሰባው አልተወያየንም ሲሉ ለቪኦኤ ተናግሯል።
ታኸባ ዝነበረ ናይ ጌታቸውን ምርአይ ወይ ካሊእ ነገራት ይኮነ ማእኸላይ ኮሚቴ ህወሓት ስሩዕ ኣኼባ
ስብሰባው ስለ ጌታቸው ወይም ስለ ሌላ ጉዳይ ለመነጋገር የተጠራ አይደለም። የህወሓት ማዕከላዊ ኮሚቴ መደበኛ ስብሰባ ነው የተካሄደው። መደበኛ ስብሰባ ደግሞ መደበኛ ስራ ነው የሚገመግመው። ባለፈው ያጸደቅነው እቅድ ነበር። በትግራይ ትራንስፎርሜሽንን እንዲሁም ዲሞክራሲያዊ የማድረጉን ሂደትም ለማረጋገጥ በጉባኤያችን በተቀመጠው አቅጣጫ መሰረት የወጣ እቅድ የዚህን የዝግጅት ምዕራፍ አፈጻጸምና የተግባር ምዕራፍ ማጀማመር ነው የገመገምነው። በአጭር ጊዜ ለውጥ ለማስመዝገብ ያቀድነውን ነው ያየነው። በተጨማሪም የሀገሪቱን ወቅታዊ ጉዳይም አንስተናል። ከዚያ አልፎ ስለ ግለሰብ የተወያየንበት ጉዳይ የለም። በአጠቃላይ ትግራይን እንዴት መለወጥ አለብን በሚል ጉዳይ ላይ ነው የተወያየነው።
አቶ ጌታቸው የኮሚቴው አባል በመሆናቸው በስብሰባው ተሳትፏል ወይ ብዬ ጠይቄያቸዋለሁ። አቶ ነጋ ሲመልሱ እኔ በግሌ በስብሰባው ላይ አላየኋቸውም ብለዋል። ፌዴራል አቃቢ ሕግ አቶ ጌታቸው አሰፋ በሕግ እንዲጠየቁ ከትግራይ መንግስት ጋር እየተነጋገረ መሆኑ ባለፈው ሳምንት መግለጹ ይታወሳል። በዚህ ጉዳይም ደግሞ ለአቶ ነጋ ጠይቄያቸው እኔ የፓርቲ ውክልና እንጂ የመንግስት የለኝም፣ በፓርቲ ደግሞ ስለ ግለሰብ እንዳልተወያየን ገልጫለሁ ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
ሙልጌታ ጽፋን ለዘገባዎቹ እናመሰግናለን። አድማጮች ተከታዩ ወደ የመን ያሻግረናል። የመን ውስጥ የሚካሄደው ጦርነት ከፍተኛ እልቂት ማስከተሉ እየተሰማ ነው። የጠመንጃ ተኩስና የቦምብ ፍንዳታዎች አያሌ ሕይወት አጥፍተዋል። ይሁን እንጂ በአገሪቱ የተንሰራፋው ረሃብ የማይናቅ ቁጥር ያላቸውን ሰዎች ሕይወትም አጥፍቷል። የዓለም የምግብ ፕሮግራምና የዓለም የምግብና የእርሻ ድርጅት በጋራ እንዳስታወቁት 73,000 የመናውያን ተርበዋል። የረድኤት ድርጅቶቹ በበኩላቸው እድሜያቸው ከአምስት ዓመት በታች ከሆኑ ከ1.8 ሚሊዮን በላይ ሕፃናት የተመጣጠነ ምግብ እጥረት አለባቸው ነው ያሉት። ግጭቶች እስካልተገቱ ድረስ ሁኔታዎች እየተባባሱ እንደሚሄዱ ከደቡብ የመን አደን የደረሰን የኒሃ ዋድከር ዘገባ ያስረዳል። አዲሱ አበበ ይዞ ቀርቧል።
ሊና አሊ ሳናት ሱሃ የሶስት ዓመት ሕፃን ግን ከአራስ ልጅ ብዙም ከፍ የማትል ከሶስት ዓመት በፊት ነው ከቤተሰቧ ጋር ታኢዝ ውስጥ የሚካሄደውን ውጊያ ሸሽተው ኤደን አቅራቢያ ወደሚገኘው በሕግ ወዳልተቋቋመ መጠለያ የኮበለሉት። በዚህ ላይ ሊና በከፍተኛ የተመጣጠነ ምግብ እጥረት ትሰቃያለች።
መጀመሪያ ትውከት ነበራት፣ ከዚያም ህመሙ እየባሰባት ሄደ።
ናዲያ አህመድ አሊ ለአይአርሲ ማለትም ዓለም አቀፍ የነፍስ አድን ኮሚቴ ለተባለው ድርጅት ነው የምትሠራው። እዚያም በተመጣጠነ ምግብ እጥረት የሚሰቃዩትን እንደ ሊና አይነቶቹን ህፃናት ትረዳለች።
በጦርነቱ የተነሳ የተፈናቀለችውን የሊናን ጉዳይ የምከታተለው እኔ ነኝ። በግጭቱ ምክንያት ሊና ከፍተኛ ድርቀት ነበረባት። እርሷም ሆነች እናቷ ተገቢውን የተመጣጠነ ምግብ አላገኙም። ሁለቱም የሀገር ውስጥ ተፈናቃዮች ናቸው።
የረድኤት ሰራተኞች ረሃቡ ያስከተለውን ችግር ለማስቀረት ከፍተኛ ትግል እያደረጉ መሆናቸውን ይናገራሉ። እንደገና የአይአርሲዋ ናዲያ አህመድ አሊ
በርካታ የተመጣጠነ ምግብ እጥረት ያለባቸውን ሰዎች አስተናግደናል። የሚያሳዝነው ግን አንድ ሕፃን ጤነኛ ሆኖ ወደ ቤቱ ከሄደ በኋላ በተመጣጠነ ምግብ እጥረት ተመልሶ ይመጣል። ይህ የሚሆነው ደግሞ ቤተሰቡ ውስጥ ባለ የኢኮኖሚ ችግር ነው። ያ ብቻ አይደለም፣ ንጹህ የመጠጥ ውሃ ያለመኖርም ለችግሩ ከፍተኛ አስተዋጽኦ ያደርጋል።
በርካታ ተፈናቃዮች ንጹህ የመጠጥ ውሃ ወይም በቂ ምግብ የማግኘት እድሉ የላቸውም። አብዱል ናስር ናሰር በመጠለያ ጣቢያው የሚገኝ የአንድ ግሮሰሪ ጠባቂ ነው።
In terms of the people and their lives, prices now are very expensive. We are selling, but we cannot even control.
ከተፈናቃዮቹ የኑሮ ደረጃ አንጻር የሸቀጦች ዋጋ ውድ ነው። እኛ እንግዲህ መሸጥ እንጂ ዋጋ መተመን አንችልም ነው ያለው። ኤደን የሚገኘው አል ሰዳቃ ሆስፒታል የደቡባዊ የመን በሽተኞች ለከፍተኛ ሕክምና የሚላኩበት ብቸኛው ሪፈራል ሐኪም ቤት ነው። ይህ ሆስፒታል በቂ ገቢ ወይም የኃይል ምንጭ ስለሌለው በምዕራባዊው የወደብ ከተማ ሆዴይዳ የሚካሄደው ግጭት እየበረታ በመጣ ቁጥር ሁኔታውም እየተባባሰና እየተበላሸ እንደሚሄድ ሐኪሞቹም ይናገራሉ። በዚህ ምክንያት ሆስፒታሉ ሕሙማንን በማይቀበልበት ጊዜ በተወለደች በአንድ ዓመት ተምንፈቅ እንደ ሞተችው እንደ ሳባ መሐመድ ያለ ሁኔታ ይፈጠራል ማለት ነው። ሳባ የሞተችው በተመጣጠነ ምግብ እጥረትና በኒሞኒያ ነው። እናቷና አባቷ መሐመድ ባሉል መሐመድ ከኤደን ወዲህ ወደ ሆዴይዳ ቢያመጧትም ሕይወቷን ማስረፍ ግን አልተቻለም።
What happened is that we didn't have a hospital equipped to treat our child. We suffered and became displaced.
ምንድነው የሆነው? ልጃችንን ለማዳን የሚችል አቅም ያለው ሆስፒታል አልተገኘም። ብዙ ከተሰቃየን በኋላ ተሰደድን። መጀመሪያ ሞካ ሄድን፣ ከዚያ ወደ ኤደን። ብዙ ደከምን። ነገሮች ይስተካከላሉ ብለን ግን ተስፋ እናደርጋለን ነው ያሉት። መሐመድ አሊ ኤደን ውስጥ የWFP ማለትም የዓለም ምግብ ፕሮግራም ኃላፊ ናቸው። ዓለም አቀፉ ማህበረሰብ በሚያደርገው እርዳታ አቅርቦት የመንን ከሰንጠረዡ ቀዳሚ ስፍራ ላይ እንዲያስቀምጣት ይማጸናሉ።
ወደ 2 አመት ተኩል ለሚሆን ጊዜ ቆይቻለሁ። ሁኔታዎች ከመሻሻል ይልቅ እያሽቆለቆሉ ነው የሚሄዱት። ፍላጎቱ እየጨመረ ያቀርቡት መጠን ግን በተለይም የሆዴዳ ወደው ከመዘጋቱ ጋር እየቀነሰ ስለመጣ የምግብ አቅርቦትን አስተማማኝ ማድረግ ወደማይቻልበት ደረጃ እየተደረሰ ነው።
ዩናይትድ ስቴትስ መወሰኛው ምክር ቤት ዋሽንግተን ለሳውዲ አረቢያ ጦርነት የምታደርገውን እርዳታ ለማቆም ድምጽ ሰጥቷል። በተባበሩት መንግስታት ድርጅት የሚመራው የስዊድኑ የሰላም ውይይትም ግዚያዊ የተኩስ አቁም ጥሪ አስተላልፏል። እነዚህ እንግዲህ በሚሊዮን የሚቆጠሩ የመናውያንን ከጦርነቱ አፋፍ ለማዳን የተወሰዱ አዳዲስ እርምጃዎች ናቸው።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ሰዓቱ ከምሽቱ 3 ሰዓት ከ25 ያመለክታል። እዚህ ግድም በሙዚቃ ፋታ እንወስድና ወደ ዘገባዎቻችን እና ቅንብሮቻችን እንመለሳለን። መስፍን አበበ ነው ተከታዩ ድምጻዊ ነው።
አድማጮች አሁን ደግሞ እናንተው በድምጽ ከምትልኩት መልእክት ጥቂቱን እናሰማለን።
ሰላም ቪኦኤዎች እንዴት ናችሁ? ሰላም ናችሁ? እኔ የምደውለው ከካልጋሪ ካናዳ ነው። ስለ ዲያስፖራ ትረስት ፈንድ ለመናገር ፈልጌ ነው። እኛ ኢትዮጵያውያን ውጭ ሀገር ያለ ነው ማለት ነው። ከዚህ በፊት የተደራጀ ነው። በተለያየ ኮሚኒቲ ስም ስር ነው የተደራጀ ነው። ለምሳሌ ዋሽንግተን አካባቢ ያሉት በኢትዮጵያ ኮሚኒቲ ስር ነው ያሉት። ሚኒሶታ አካባቢ ግን ኦሮሞ ኮሚኒቲ ነው ያለው። በዛ ስር ነው የነበር ነው። እኔም እንደ ኦሮሞ በዛ አይነት መሪነት ስለነበርን አሁን ደግሞ ከዚህ በኋላ የሚቀጥለው ምን ይሆናል? አሁን ዲያስፖራ ትረስት ፈንድን እኛ እንዴት እንደምናደርግ ራሱ ግራ ገብቶናል። ህብረተሰቡ አማርኛ የማይናገር ሰው አለ። እነሱንም ማናገር ያስፈልጋል። መንግስት ይሄ ነገር ሁሉንም ኢትዮጵያውያንን ያቀፈ ለማድረግ ምንድነው መደረግ ያለበት? እዛ ዲሲ አካባቢ ተቀምጠው ይሄን ነገር ከፈቱ። ግን ከዚህ በፊት እኛ የራሳችን የኦሮሞ ኮሚኒቲ አለ። አደረጃጀታችንም የተለያየ ነው። በሂደት በትግል አብረን ባንዲራችን ይዘን ወጥተናል። ለውጡ መጥቷል በትብብር ማለት ነው። አንድ ግን ተዋህደን አንድ አልሆንም። ስለዚህ አሁን እንዲህ አይነት ነገሮችን ስናደርግ በኦሮሞ ኮሚኒቲ ስም ከፍተን ነው እኛ የምናደርገው ወይስ መንግስትስ ምንድን ነው እዚህ ላይ የሚያደርገው ለማለት ነው።
ሄሎ ቴሌንት ሊቪዎች እንደምን አላችሁ? ወርቁ እባላለሁ ከዋሽንግተን ዲሲ ነው የምኖረው። እኔ በቀጥታ ይህን መልእክት ማስተላለፍ የፈለኩት ውድ ጠቅላይ ሚኒስትራችን ለክቡር አብይ አህመድ እና ለማቲም ነው። ትግሉን የኢትዮጵያ ትግል ያመጣው ትግል ነው እና ይህ ትግል በእውነት የተሳካ እንዲሆን የክልልና በጎጥ በቋንቋ የተከለለው ክልል ያመጣው ችግር ስለሆነ ያለውን ችግር ለማጥፋት ይህን የክልል ነገር አርሶ እነሱን በውዞ ካላስገባን በስተቀር መለስ የጣለው መርዝ የሚመቀል አይመስለኝም። የተቆመልበት ዓላማ አንድ ለኢትዮጵያ ከሆነ በዘር የተቋቋመን ነገር ማጥፋት ያስፈልጋል። ይህም የሚደረግም መበወዝ ነው። ኃይሉን እስካልበወዛችሁ ድረስ፣ ወደ አንድ እስካላመጣችሁ ድረስ የክልል ኃይሎች ወይም ታጣቂ ምናምኑ ሰላም ለኢትዮጵያ ላይ ያመጣ አይችልም። አመሰግናለሁ። እግዚአብሔር ኢትዮጵያን ይርዳል።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በተለይ በፕሮግራሞቻችን በቀረቡ ቅንብሮችና ዘገባዎች ላይ ያሏችሁን አስተያየቶች አድርሱን፣ ተሳተፉ። አድማጮቹ የምትከታተሉት በ22 በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ሳየንን። ሁለተኛውን አጋማሽ ስርጭታችንን በርሶ አሁን ወደ ቅንብሩ ክፍለ ጊዜ
ክልላዊና ብሔር ተኮር ይዘት ባላቸው ጉዳዮች ላይ የሚያተኩሩ መገናኛ ብዙሃን ለሀገር ስጋትም እድልም ናቸው ተባለ ይለናል አዲሱ ዘጋቢያችን ግርማቸው ከበደ። መንግስትና ሚዲያ አሁን ያለውን መልካም አጋጣሚ በአግባቡ እንዲጠቀሙበትም ጥሪ ቀርቧል። እነዚህ ሐሳቦች የተነሱት የኢትዮጵያ መገናኛ ብዙሃን ኃላፊነትና ነጻነት መንገዱን ማን ይደልድለው በሚል ርዕስ በተካሄደ ውይይት መሆኑን ጠቅሷል። ቀደም ብዬ እንደገለጽኩት አዲሱ ዘጋቢያችን ግርማ ከበደ ነው በዚህ በመጀመሪያው ዘገባው ይሄን ያደረሰን። እንሆ
በኢትዮጵያ ሳይንስ አካዳሚ አዘጋጅነት ትናንት በተካሄደው ውይይት የመነሻ ሐሳብ ያቀረቡት የአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሙኒኬሽን ትምህርት ቤት መምህሩ ረዳት ፕሮፌሰር ጌታቸው ድንቁ ህብረተሰቡ ከጋዜጠኝነት ስለሚጠብቃቸው ኃላፊነት ማብራሪያ ሰጥቷል። ዜጎችን ማገልገል ተቀዳሚ ዓላማው ያደረገ፣ ሀቅን ሳያዛባ የሚያቀርብ፣ ሚዛናዊ የሆነ የመረጃ ትክክለኝነትን የሚያረጋግጥ ጋዜጠኝነትን ህብረተሰቡ እንደሚጠብቅ የተናገሩት መምህሩ ሚዲያው ከዚህ ያለፈ ኃላፊነት እንዳለበትም አሳስበዋል።
ህብረተሰብ ችግር በገጠመው ጊዜ ወደ ክፋት መንገድ ከሚገፋፋው ስሜታዊው ከሚያደርገው ይልቅ ችግር ሊደርስ ያለውን ችግር የሚቀርፍለትንም እንዲሆን ጋዜጠኝነትን ይጠብቃል። ከዛም ባሻገር ደግሞ በዲሞክራሲ ስርዓት ውስጥ የሙግት መድረክ ሆኖ የተለያዩ ሐሳቦች የሚንሸራሸሩበት እንዲሆኑም ይጠብቃል። ከዛም ባለፈ ደግሞ የተለያየ ፍላጎት ካላቸውና አንዳንዴም ጉልበተኛ ከሆኑ አካላት እንዲጠብቀው ህብረተሰቡ ጋዜጠኝነትን ይጠብቅበታል።
የማህበረሰባዊ ኃላፊነት ባህል በጋዜጠኝነት ውስጥ እንዲዳብር ህብረተሰብ ይጠብቃል። ነጻ ያልሆነና ማህበረሰባዊ ኃላፊነትን የማይወጣ ሚዲያ አደጋው የከፋ እንደሚሆንም ተናግሯል።
ታዳጊ ዲሞክራሲ ስር እንዳይሰድና ለሚዛናዊነት መቀጨጭም ምክንያት ይሆናል። ያልዳበረና ያልበሰለ ጋዜጠኝነት ጽንፍ የረገጠ የሚዲያ አሰራር በመፍጠር የሐሳብ ብዝሃነት ይጋፋል። የፖለቲካ ኢኮኖሚ ንቃቱ የተጓደለ ህብረተሰብ ይፈጠራል። እንዲህ አይነት ህብረተሰብ ደግሞ ሲፈጠር መልሶ ለጭቆና ምቹ ሆኖ ይገኛል። በተለይ ህብረ ብሔራዊ በሆነች ኢትዮጵያ ማብቂያ ወደሌለው የእርስ በርስ ጦርነት ሊያስገባ ይችላል።
የኢትዮጵያን የሚዲያ ታሪክ በወፍ በረር የቃኙት የጋዜጠኝነት መምህሩ ከ1983 ዓ.ም እስከ 1984 ዓ.ም ድረስ ሚዲያው የጫጉላ ጊዜ ላይ ነበር። አሁን ያለንበትን ጊዜ ለመግለጽ ጠንካራ ድምዳሜ ላይ ለመድረስ ቢያስቸግርም ተመሳሳይ የሽግግር ወቅት ላይ እንደሚገኝ መገመት እንደሚቻል በተለይ ለአሜሪካ ድምጽ ተናግረዋል።
ምንድን ነው በአጠቃላይ ያው መልካም ነው የሚል ከፈት ብሏል የሚል ነገር አለ። ከይዘቶችም አንጻር ከአቀራረብም አንጻር ስናይ ሻል ያሉ ነገሮች እየታዩ ነው። ስለዚህ ይሄ ምን ያክል ይቀጥላል የሚለውን ካሁኑ መናገር ስለማይቻል የጫጉላ ጊዜ ነው ብሎ ሌላ የጫጉላ ጊዜ ነው ብሎ ማሰብ ይቻላል።
በውይይቱ ተሳታፊ የነበሩት የአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሙኒኬሽን ትምህርት ቤት መምህር ዳግማ ፎርቅ አሁን ሚዲያው የጫጉላ ጊዜ ላይ ይገኛል ለማለት የሚና ለውጥ ያደርጋል ወይም አያደርግም የሚለውን ጊዜ ሰጥቶ ማየት እንደሚያስፈልግ ያምናሉ። ሆኖም በፖለቲካ ለውጥ ወቅት የሚታዩ ድክመቶች ሚዲያው ያጋጠመው እንደሆነ ይናገራሉ።
እንደዚህ አይነት የጫጉላ ጊዜ ብዙ ድምጾች ስለሚከፈቱ በተለይ በፖለቲካ ለውጥ ውስጥ ድምጻችን ሊሰማ ይገባል ብለው የሚያስቡ የማህበረሰብ ክፍሎች ስለሚኖሩ እነሱን እንወክላለን የሚሉ ሚዲያ የሚከፍቱ ግለሰቦችና ድርጅቶች ይመጣሉ። እነሱ ደግሞ በስራቸው ላይ የዛን ማህበረሰብ ውክልና ብቻ ይዘናል ብለው ስለሚያስቡ እንደ አጠቃላይ የማህበረሰብ ድምጽን ከማስተጋባትና የጋዜጠኝነት መርሆችን ከመጠበቅ ባለፈ ባፈነገጠ መልኩ በደንብ የአቀንቃኝነት ሚና ነው የሚኖራቸው። አሁን የሆነ ያለውን ብንመለከተው የብሔር ተኮር ሚዲያዎች በደንብ እየተስፋፉ ይመጡ መጥተዋል። የነበሩት ሚዲያዎች ደግሞ በክልል መንግስታት የተደራጁ ሚዲያዎችም ወደ ብሔር ሚዲያነት እየተቀየሩ ነው፣ ትራንስፎርም እያደረጉ ነው። ይሄ አይነት ችግር አለ። ስለዚህ በዚህ መሃል የጋዜጠኝነት መርሆች ይጣሳሉ። አጠቃላይ እንደ ሀገር የሌሎች ቡድኖች የሌሎች ብሔሮች ድምጽ መሰማት ሲኖርባቸው እየተረሱ ይሄዳሉ። ስለዚህ የፖለቲካ ለውጡም አቅጣጫውን ሊስት ይችላል ማለት ነው። ብሔር ተኮር የሆኑ ሚዲያዎች እያደጉ መጥተዋል ያልኩት እነዛን የብሔር ተኮር ሚዲያዎች የከፈቷቸውና በባለቤትነት እያስተዳደሯቸው ያሉት ዋና ልምዳቸውም በትምህርት ዝግጅታቸውም በምንም ብታስበው ጋዜጠኞች አይደሉም፣ በአቀንቃኝነት የቆዩ አክቲቪስት የነበሩ ናቸው። ቀጥታ ወደ ሚዲያ ስራ ሲገቡ ስለ ጋዜጠኝነት ስነ ምግባር አያውቁም፣ ስለ ጋዜጠኝነት የሙያ ደረጃዎች አያውቁም። ስራዎቻቸው በሙሉ የሚቃኙት በአቀንቃኝነት መርሆችና በአቀንቃኝነት ልምድ ነው የሚሆነው። ያ ሲሆን ቅድም እንዳልኩት ለምሳሌ በአንድ ጉዳይ ላይ አዘጋገባቸው የሚሆነው ያ እወክለዋለሁ ችግሩ እንዲፈታለት ፈልጋለሁ የሚሉትን አካል ጉዳይ ማቀንቀን ብቻ ነው የሚሆነው። በጋዜጠኝነት ደግሞ ሚዛንን መጠበቅ፣ ሀቀኛ መሆን፣ ትክክለኝነትን ማረጋገጥ፣ ለሁለት አካላት እኩል የሆነ እድል መስጠት የሚባሉ መርሆችን ይጥሳል ይሄ በመሰረታዊነት። ስለዚህ ሞር የአቀንቃኝነት ስራ ነው የሚሰሩት። ምናልባት በህግ ጋዜጣ ከፍቶ የአቀንቃኝነት ሚናን መወጣት ክልክል ላይሆን ይችላል። በጋዜጠኝነት የሙያ ደረጃ ስንቃኘው ግን የምንፈልገውን አይነት የዲሞክራሲ ስርዓትና የሚዲያ ባህል ዲሞክራሲያዊ የሚዲያ ባህል ለመገንባት ግን አያስችልም። ለዛ ነው አሁንም የአጠቃላይ የኢትዮጵያን ማህበረሰብ ድምጽ አለማስተጋባት፣ አርእስቶችን በጣም ሰንሴሽናላይዝ ማድረግ፣ ማጮህ የሚታዩት አላማቸው የዛን ቡድን ሐሳብ ብቻ ማቀንቀን ስለሆነም ጭምር ነውና በጣም ፕሮብለማቲክ ነው፣ አስቸጋሪ ነው።
ረዳት ፕሮፌሰር ጌታቸው ግን ብሔር ተኮር ሚዲያዎች ስጋት እንደሚፈጥሩ ሁሉ መልካም እድልን ይዘው ይመጣሉ ብለዋል። ከውይይቱ በኋላ ለአሜሪካ ድምጽ በሰጡት አስተያየት
ምንድነው እንደደሉ ከተደራሽነት አንጻር ብዙ የህብረተሰብ ክፍሎች በሚረዱት ቋንቋ ስለ አካባቢያቸው በሆነ ነገር ላይ ትኩረት የሚያደርግ ይዘትን የሚያመነጩ ሚዲያዎች ብዙ አልነበሩ። በማዕከል አካባቢ የተወሰኑ እነሱም ደግሞ በማዕከል ላይ የተወሰኑ ተደራሽነታቸው ሊሚትድ የነበሩ ነበሩ። ስለዚህ ይሄ ወደ ሁሉም የሀገሪቷ ክፍሎች የሚዲያ ስርጭት መድረሱ በጎ ነው። ሰው በሚገነዘበው ቋንቋ ሚዲያን ማግኘት መጀመሩ በጎ ነው። የሚመለከተው ጉዳይ ላይ የሚያሳተፈው ነገር ላይ ሚዲያን ፕሮዳክት ማግኘቱ በጎ ነው። ነገር ግን አዘጋገቡ ላይ በተለይ እኛ ሀገር አሁን እንግዲህ የክልል አደረጃጀት ስላለ ይሄ ክልል አደረጃጀት ደግሞ መሰረት ያደረገው የጎሳን ብሔርን ብሔረሰብን ስለሆነ ይሄ ሚዲያው እሱን መስመር ተከትሎ ከሄደ እና ፍሬም በሚያደርግበት ጊዜ መልእክቶቹን በሚቀርጽበት ጊዜ ለዛ ላቋቋመው ክልል ወገንተኝነቱን በተደጋጋሚና በግልጽ የሚያሳይ ከሆነ አገራዊ የሆነውን የጋራ የሆነው ራዕይ ለማራመድ ይቸገራል፣ ወይም ሁለቱ ነገሮች ይጋጩበታል። እና ይሄ ደግሞ ሄዶ ሁሉም በየጓዳው ራሱን የራሱን ነገር የማድረግና ለአንድ ሀገር ግንባታ አብሮ የመኖር ነገር አስተዋጽኦ የሚጠበቅበትን ያክል ሳያደርግ ይቀራል ብቻ አይደለም፣ ምናልባትም ወደ ግጭትም ሁሉ ሊያመራ ይችል ይሆናል። ሚዲያውን ተከትሎ ህብረተሰቡ እሱን እየሰማ መሄድ ከሆነና ሚዲያው ደግሞ ባልተፈለገ መልኩ ስሜት ላይ አትኩሮ የሚዘግብ ከሆነ አደጋም እንዳለው እገነዘባለሁ።
ሚዲያው ከ1983 ዓመተ ምህረት ከነበረበት ነጻነት ከመይታይበት የጫጉላ ጊዜ በተለያዩ ምክንያቶች ወጥቶ ገንተኝነት የሚታይበት ዘመን ውስጥ ገብቶ እንደነበረም ረዳት ፕሮፌሰር ጌታቸው በውይይቱ አብራርተዋል። ነገር ግን አሁን በፖለቲካ ለውጡ ሚዲያው ያገኘውን ድል በድጋሚ እንደማያጣው ተስፋ እንደሚያደርጉም ለአሜሪካ ድምጽ ተናግረዋል።
ተስፋው ደግሞ በፖለቲካል ኢኮኖሚውም በብዙ አካባቢዎች በሚደረጉ ለውጦች የታቀፈ ስለሆነ ከዴሞክራሲው አንጻር በመታይበት ጊዜ ምዳሩ የሰፋ ስለሆነ ሚዲያና ዴሞክራሲ ደግሞ በጣም ተቀራራቢ ስለሆኑ ይሄ በምዳሩ መስፋት ለሚዲያውም ያመጣው ተስፋ ከዚህ ቀደም እንደነበሩት ብልጭ ብሎ እንደሚጠፋ አይመስለኝም ሳስበው። ቀጣይነት ያለው ይሆናል። ይሄን እድል ልናጣውም አይገባም። ማለት መንግስት እንደሱ አይነት ፍላጎትም ቢያሳይ ህብረተሰብ የተማረው በቂ ትምህርት ስላለ እስከዛሬ ያንን መፍቀድ የለበትም ብዬ ነው እምለው። መጠየቅ እንዲሆን ጫና ማሳደር ሁሉ ይተበቀብናል። ወደኋላ የማፈግፈግም ልክት ካሳየ መንግስት ከስተቶቹ የተማረው ሚዲያውም ጭምር ይመስለኛል በስሏል።
የጋዜጠኝነት መምህሩ አቶ ዳግም ደግሞ ወዳለፈው ዘመን ላለመመለስ ሚዲያው ከፍተኛ ኃላፊነት አለበት ይላሉ።
እንግዲህ አንድም ጋዜጠኞቹ የሙያ ስነምግባራቸውን ሳይጠብቁ እየሄዱ ለመንግስት አፈና እንደ ምክንያት ከሆኑ እንደ ሰበብ ከሆኑ ይሄንን እድል እናጣው እንችላለን። ግን እነሱ ሰበብ እንኳን ሳይሆኑ መንግስት የባህሪ ለውጥ አምጥቶ ሚዲያው እኔን በመተቸቱ ምክንያት የፖለቲካ ቅቡልነት አጣለው ብሎ ካሰበ መልሶ እንደቀደሙት ሁለት መንግስታት ሁሉ ሚዲያውን ሊገድበው ይችላል ማለት ነው። ይሄ ያሰጋል።
በውይይቱ መነሻ ሐሳብ ላቀረቡት ረዳት ፕሮፌሰር ጌታቸው ድንቁ ደግሞ ሚዲያው ወደፊት በመራመድ ማህበራዊ ኃላፊነቱን እንዲወጣ መንገዱን የሚያደላድሉት መንግስት፣ ራሱ ሚዲያው፣ ህብረተሰቡና የጋዜጠኝነት ትምህርት ቤቶች ናቸው። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው ከበደን ለዘገባው እናመሰግናለን። በደቡብ ክልል የሚገኙ ዞኖች በክልሉ የመደራጀት ፍላጎት በርክቷል። ምክር ቤቶቻቸውም የክልልነት ጥያቄ እየተቀበሉ ለክልል ምክር ቤት እያሳወቁ መሆናቸው እየተገለጸ ነው። የክልል መዋቅር ጥያቄ ህገ መንግስታዊ መብት ቢሆንም በ10ኛው ድርጅታዊ ጉባኤ ካስቀመጧቸው አቅጣጫዎች ውጪ ነው እያለ ነው። የደቡብ ኢትዮጵያ ህዝብ ዲሞክራሲ ንቅናቄ በአንጻሩ የአገሪቱ ህገ መንግስት ደግሞ በክልሉ የመደራጀት ጥያቄ ህገ መንግስታዊ መብት መሆኑን ይደነግጋል። በሐዋሳና ወላይታ ሶዶ ዩኒቨርሲቲ የህግ ምሁራን ጥያቄዎቹ ህገ መንግስታዊ ስለሆኑ መፈታት ያለባቸው በህገ መንግስቱ ድንጋጌ እንጂ በፖለቲካ ድርጅቶች ጊዜያዊ አቋምና አቅጣጫ አይደለም ይላሉ። ክልሉ ጥያቄውን ተከትሎ በሚነሱ ችግሮች የከፋ ጉዳት እንዳያስተናግድ የክልሉ መንግስት ማድረግ ስላለበትም ጉዳይ ምሁራን ሐሳባቸውን ሰጥተዋል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን አጠናቅሯል፣ ቀጥሎ ይቀርባል።
እንዳገልጡት የመንግስት በክልሉም ሆነ በዞን እንዲሁም በወረዳ የመደራጀት መብት ተመረከቱ ጉዳዮች በአንቀጽ 47 ምላሽ ያገኛሉ። በዚህ አንቀጽ ንዑስ አንቀጽ 1 የኢትዮጵያ መንግስት 9 አባል ክልሎች እንዳሉ ያስቀምጣል። በእነዚህ ክልሎች ውስጥ ተካተቱ ብሔሮች፣ ብሔረሰቦችና ህዝቦች ባሻቸው በማንኛውም ጊዜ የየራሳቸውን ክልል የማቋቋም መብት አላቸው ሲል በንዑስ አንቀጽ 2 ይደነግጋል። የማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል ለማቋቋም ይሁንታ የሚያገኘው የጠያቂው ብሔር ብሔረሰብና ህዝብ ምክር ቤት በሁለት ሶስተኛ ድምጽ ተቀባይነት ማግኘት ሲረጋገጥና ጥያቄው ለክልል ምክር ቤት ቀርቦ በአንድ ዓመት ውስጥ ለህዝበ ውሳኔ ሲደራጅ ነው። በአሁኑ ወቅትም በደቡብ ክልል የሚገኙ የዞን አደረጃጀቶች ከተወሰኑ ዞኖች ውጪ አብዛኛዎቹ ክልል የመሆን ጥያቄ እያነሱ ይገኛሉ። ክልሉን እየመራሁ ነኝ የሚለው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ደግሞ ለአፈጻጸም አያመችኝም እያለ ነው። የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ መገስ ባልቻም
በክልሉ ውስጥ 56 ብሔር ብሔረሰቦች አሉ ብያለሁ። እነዚህ ብሔር ብሔረሰቦች በሙሉ ባላቸው ህገ መንግስቱ ባስቀመጠላቸው ምክር ቤቶች በሙሉ ክልል ይሆን እየወሰ ብሎ የሚሄዱ አይነት ውሳኔ እየወሰኑ የሚሄዱ ከሆነ ለአፈጻጸም ያስቸግራል። ለሀገርም ተጽዕኖ አለው። የበለጠ እንደ ሀገር አንድነት እንፈጥራለን፣ የህዝብ ትስስር እንፈጥራለን፣ ጠንካራ ሀገር እንፈጥራለን ከምለው አንጻር አደረጃጀቱ ምክንያታዊ እንዳሆነ ያደርገዋል።
ጥያቄዎቹ ህገ መንግስታዊ ቢሆኑም በአስረኛው ድርጅታዊ ጉባኤ ከተቀመጡ አቅጣጫዎች ውጪ ናቸው ብሏል። ድርጅቱ ክልሉን እያስተዳደረ የሚገኝ መንግስት በመሆኑ የቱ ለህዝብ ይጠቅማል የሚለውን ጥያቄ ከግምት ያስገባል ነው ያሉትም።
እኔ ያሁን የሚያስቀምጠው አቋም የግል አቋም አይደለም፣ የፓርቲ አቋም ነው፣ የጉባኤ አቋም። አንድ ፓርቲ የራሱ አቋም አለ፣ ውሳኔ አለ። ያ ጉባኤ አባላት ያለ ምንም ልዩነት ነው ወስኖ የወጣው። ስለዚህ የትኛው ነው የሚጠቅመው ነው። እንቆም ብሎ የተበሳጩ ሰዎችም ካሉ ይበሳጩ አይገባም። የእነሱን ውሳኔ መቃወም አይደለም፣ ህገ መንግስቱን የተከተለ አይደለም በሚል አይደለም። ግን ድርጅቱ ከያዘው አቋም አንጻር ትክክል አለ። የድርጅታችን አቋም ደግሞ ለህዝቡ ሊጠቅማል ብለን ስናስብ ሁሉም ዞን ክልል ሊሆን ነው የሚሻለው፣ 13 ክልል ሆኖ መውጣት ነው የሚሻለው፣ ወይንስ ክልል ሊመስል የሚችል ነገር ህዝቡን የስነ ልቦና የህዝብ ትስስሩን የኢኮኖሚ ትስስሩን ሁሉ ነገሮችን ግምት ውስጥ አስገብተ ዘላቂ መፍትሄ ሊሰጥ የሚችል መልስ መስጠት ነው። በሰከነ ሁኔታ ማየት ነው የሚሻለው ነው ድርጅቱ የያዘው አቋም። ይሄ
በመሰረታዊ ጉዳዮች ላይ ጥናት በማድረግም ምላሽ ያሰጣል ብሏል።
8-9 ዞኖች በአንድ ጊዜ ክልል የመሆን ጥያቄ ሲያመጡ ጤናማ ነው ወይ ብሎ ማየት ይጠይቃል። ለምንድን ነው ይሄ ነገር የሆነው የሚለውን ማገናዘብ ይጠይቃል ማለት ነው። ኃላፊነት ስላለበት። ስለዚህ ህገ መንግስታዊ አይደለም አይደለም የኛውን መጠያቂያችን አንድ ዞን ክልል ሆኜ እወጣለሁ ብሎ ጥያቄ የሚያቀርበው ምን ጎሎበት ነው? ምን ጉዳይ ምንም ስላልተመለሰለት የሚለውን እንየው። ይሄ ስላልተሟላልኝ ነው የሚለውን ነገር ከለየን በኋላ ህዝቡ በቃ እኔ በራሴ ይሄ ዞኔን ይዤ ህገ መንግስቱ በተቀመጠልኝ አሰራር ተከትዬ ክልል ሆናለሁ ካለ በህገ መንግስቱ የምፈቅደው መንገድ ሊሄድ ይችላል።
የክልልነት ጥያቄዎች በዋሉ ባደረ ቁጥር በክልል የሚነሱ ግጭቶች ለሰው ህይወት ህልፈት፣ ለንብረት ውድመትና በአጠቃላይ ለሰላም እጦት ምክንያት ይሆኑ ይገኛሉ። የህግ ባለሙያዎች መሰል ጥያቄዎች ምላሽ ማግኘት ያለባቸው በህገ መንግስቱ ድንጋጌ መሰረት ነው ያሉ ነው በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ኃላፊና የህግ መምህር ረዳት ፕሮፌሰር ተሰማ ኤልያስ።
ህገ መንግስቱ ብሔሩ ራሱ የራሱን ማንነት ራሱ ነው የሚወስነው ነው የምለው። አንቀጽ 47 አለ ህገ መንግስቱ በራሱ የሚወስነው ማለት ምን ማለት ነው? ሌላ ጣልቃ የሚገባ ፖለቲካ የለም፣ ሌላ ጣልቃ የሚገባ መንግስት የለም ማለት ነው። ስለዚህ በራሱ ወስኖ እንደ ራሴዎች አጽድቀው እንግዲህ ካውንስል ስለምለው እንደ ራሴ ነው ራሱ ወሰነ ማለት ነው እንጂ ሌላ ጣልቃ የሚገባ በህገ መንግስቱ መሰረት የለውም።
ከምንም በላይ አሁን መታሰብ ያለበት ህገ መንግስት አክብሮና አስከብሮ ሰላምን የማረጋገጥ ጉዳይ ነው ብለዋል።
አሁን ህገ መንግስቱን ማስከበሩ ካልመጣ ህዝባዊ አመጽ ይመጣል። እሱ ደግሞ የፖለቲካ ክራይስ ያመጣል፣ ማህበራዊ ክራይስ ያመጣል፣ ለውጡን ራሱ ወደኋላ እንዲመለስ ያደርጋል። ደቡብ በዚህ ደረጃ ማንነት ጥያቄዎች መጠየቅ መንግስትን ላስደስት ይችላል፣ ነገር ግን የግድ ነው መመለስ አለበት የግድ ነው። ምክንያቱም ህገ መንግስቱን አክብሮ ነው ወደፊት ራመድ የሚችለው እንጂ ልክ መጀመሪያ ከለውጡ በፊት እንደነበረው በማፈን የትም ሊራመድ አይችልም።
በወላይታ ሶዶ ዩኒቨርሲቲ የህግ መምህር የሆኑት ያሬድ ከፍያለውም የረዳት ፕሮፌሰር ተሰማን ሀሳብ ይጋራሉ።
ራስን በራስ ማስተዳደር ጉዳዮች መታየት አለባቸው። ከህገ መንግስቱና ህገ መንግስቱ አንጻር ነው መሆን ያለበት እና ምናልባት ፖለቲካ ዲሲሽን የሚያስፈልጋቸው ነገሮች ፖለቲካ ዲሲሽን ሊሰጥ ይችላል። ነገር ግን ከዛ ባለፈ በድርጅት የተመቱ አቅጣጫዎች ለመስጠትም ላለመከልከልም ዋናው መስፈርት እሱ አይሆንም።
በክልል ለመደራጀት ጥያቄ በአያሌው ተንጸባርቀው ያለ ምክንያት መሆኑን ተናግረው የህዝብ ፍላጎት ከግምት መግባት እንዳለበት አንስተዋል። ከአስተዳደርና ፍያጥም ጋር በተያያዘም ለሚቀርቡ ምክንያቶች የቅድመ አወቃቀርም የራሱን ችግር እንደነበረበት ጠቁሟል።
አሁን ያለው ተጨባጭ ሁኔታ ምንድን ነው? ለምሳሌ ምዕራብ ዞኖች አሉ፣ በጣም ርቀው ያሉ ማለት ነው። ብዙ ክልሎችን አቋርጠው ወደዚህ የክልሉ መዲና የሚደርሱ እና በጣም ተራርቀው ያሉ በቅርብ ሊደራረሱ የማይችሉ ሆነው በጣም የተቸገሩበት ሁኔታ አለ። ከዚህ በፊት እሱ ታሳቢ ምናልባት ሊደረግ ይችላል የሚል ነገር ነው። ከዛ ውጭ ግን ያሉ ህዝቦች አንደኛ እድገትም ያው የህዝቡ እድገትም አለ በፊት በነበረበት ደረጃ አለም ያለው እድገት ማለት በኢኮኖሚውም በህዝብ ቁጥርም ጨምሮ ነው የሚገኘው። ስለዚህ ሁሉንም ጠቅልለው አንድ ላይ ማስኬዱ ምናልባት የተወሰኑ በፊት የተኬዱ መንገዶች አሉ፣ እነሱ መንገዶች ደግሞ የማያስኬዱ እና ህዝቡም ደግሞ አይ የሚል ከሆነ የህዝቡ ፍላጎት ኮንሲደር መደረግ ደግሞ ከግንዛቤ መወሰድ አለበት ይመስለኛል።
የሀገሪቱን ነባራዊ ሁኔታ በማየት መንግስት ሳይዘገኝ ምላሽ ቢሰጥ የተሻለ መሆኑን ምሁራን ተናግረዋል።
መሆን ያለበት መንግስት አፋጣኝ ምላሽ መስጠት ነው። ጥያቄያቸው ተቀባይነት ይኖረዋል አይኖሩም የሚሉ ነገሮች ከህዝቡ ጋር ተነጋግሮ ወዲያው ምላሽ ቢያገኝ መንግስት ትኩረት ወደዚህ እያደረገ የተሻለ ምላል።
ጥያቄዎችን ለመመለስ በሳይንሳዊ መንገድ ጥናት የተደረገ መሆኑን የጠቀሙት አቶ ሞገስ ጥናቱ የሚወስደውን ጊዜና መቼ እንደሚገለጽ የተናገሩት ነገር የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች፣ አሁን ሳምንታዊ ቅንብር ሐኪሞን ይጠይቁ።
ሐኪሙን ይጠይቁ በመሽቱ ቅንብሩ ቀለምን የመለየት አይን ጤና ችግር ምንነትና ተፈጥሮ ዙሪያ ትኩረት ያደርጋል። የፕሮግራሙ አዘጋጅና አቅራቢ አላ ከበደ ነው። ቀዳሚውን ክፍል ይዞ ቀርቧል።
ትልቅ ሰው ተሽመጣላለው የአይን ህክምና ባለሙያ ነኝ። በአዲስ አበባ ዩኒቨርሲቲ በአሶሺየት ፕሮፌሰር ደረጃ አይን ህክምና ትምህርት ክፍል ውስጥ በአስተማሪነት ትምህርት እሰጣለሁ። ሬቲና ህክምና ስፔሻላይዜሽን ላይ ለረጅም ዓመት ሰርቻለሁ።
መልካም ዶክተር ትልቅ ሰው፣ በቅድሚያ ለጊዜው አመሰግናለሁ። በልማድ በእንግሊዘኛው አጠራር ከለር ብላይንድነስ በመባል የሚታወቀውን ቀለማትን ያለማየት ወይም በትክክል ያለመለየት ችግር ይመለከታል። እስኪ የችግሩን ምንነት በቅጡ ለመረዳት እንሞክር። ይህ ከለር ብላይንድነስ የሚል ስያሜ የተሰጠው የህመም አይነት በምን ይፈጠራል? ምንድነው ጠባዩስ?
ከለር ብላይንድነስ ወይም ከለር ያለማየት ችግር በአብዛኛው ሄሬዲታሪ ወይም በዘር የሚመጣ ችግር ነው። አንዳንድ በመጠኑ ደግሞ ከአንዳንድ አይን በሽታዎች ጋር ተያይዞ አይን ውስጥ ያለው የኦፕቲክ ነርቭ የሚባለው ላይ የሚደርስ ጉዳትም ሊመጣ ይችላል። አብዛኛው ግን የሚወለድ ማለት ነው። ጄኔቲክ የሆነ ችግር ነው።
በዘር የምንኖር ሰው ምናልባት ወላጆቻችን ወይም የእነሱ ወላጆች ወደ ኋላም ሊሄድ የሚችል ዘር ሀረግ ተከትሎ የሚመጣ የአይን ችግር ነው።
አዎ፣ በዘር ሀረግ የሚመጣ ነው። አብዛኛውን ጊዜ ወንዶችን ነው አፌክት የሚያደርገው። ይሄ አሁን ሬድ ግሪን የሚባለው ቀይ አረንጓዴ ከለር ብላይንድነስ የሚባለው አብዛኛው ኮመን የሆነው እሱ ነው። ወደ እስከ 8% የሚሆኑ ወንዶች በዚህ አፌክትድ ይሆናሉ ተብሎ ይታሰባል። ይህ አብዛኛው አሁን ባለው ጄኔቲክ ወይም በዘር የሚተላለፍ ችግር ነው።
ከመቶ ሰዎች 8 ለዚህ ሊጋለጡ ይችላሉ። እነኚህም ወንዶች ናቸው። ይበልጡም በሴቶች ላይ ብዙም አይታይም ነው ያሉን። ዶክተር ትልቅ ሰው፣ አንድ ሰው ከለር ብላይንድ መሆኑ ወይንም ቀለማትን የመለየት ችግር እንዳለበት፣ ሌላ የአይን ብርሃን ችግር ከሌለበት በትክክል ማየት የሚችል ከሆነ ቀለማት መለየት ችግር እንዳለበት ሁሉም ሰው ሊያውቀው ይችላል? ሳያውቀው ሊኖር ይችላል? በምንድን ነው ከምርመራ ውጪ አንድ ግለሰብ ሊያውቅ ሊረዳ የሚችለው?
አዎ፣ ይሄ ጥሩ ጥያቄ ነው። ከለር ብላይንድነስ ካለ ይሄ ከልጅነት ጀምሮ የሚኖር ችግር ስለሆነ ልጆች ችግር ከለር ቪዥን ስክሪኒንግ ካልተደረገላቸው እስኪያድጉ ድረስ ይህ ችግር እንዳለባቸው ላያውቁ ይችላሉ። ብዙ ትምህርት ቤቶች በተለይ ባደጉ ሀገሮች ይሄ የእይታ ስክሪን ማድረግ የከለር ቪዥንን ጨምሮ ያካትታል፣ በዚህ ምክንያት ማለት ነው። አለዚያ እነዚህ ልጆች በትምህርት ጋር ተያይዞ ከለር ጋር የተያዙ ቪዥዋል ታስኮች ወይም ትምህርቶችን የመረዳትና የመገንዘብ ችግር ሊያጋጥማቸው ይችላል። እነሱም ያለባቸውን ችግር ስለማያውቁ ወላጆቻቸውን የማሳወቅ እድል ላይኖራቸው ይችላል። በልምድም እንዳየነው አንዳንድ ሰዎች ካደጉ በኋላ ከለር ቪዥን በሚጠይቁ በተለያየ ፕሮፌሽናል ሙያዎች ምክንያት ቴስት ሲደረጉ ነው ካደጉ በኋላ ኮሌጅ ጨርሰው ሁላ ሊሆን ይችላል ከለር ቪዥን ችግር እንዳለባቸው
ያውቁት። ዶክተር ትልቅ ሰው፣ እንግዲህ አንድ ሰው ለቀለማትን በቅጡ ለመለየት ችግር እንዳለበት በምርመራ የሚታወቅ ከሆነ በምልክት ደረጃስ የሚታዩ አሉ? ቅድም ቀለማቱን ገልጠዋል፣ ቢጫ፣ ቀይ ወይም አረንጓዴን ቀለማት አይነቶችስ ካሉት የትኞቹን ቀለማት ብቻ ለይቶ አለማየት ይችላል? አንድ ሰው እንደ ህመሙ አይነት የችግሩን መሰረቶች ያስረዱን።
አዎ፣ ሶስቱ መሰረታዊ ቀለም አይነቶች አይናችን የሰው አይን የሚያያቸው ሰው ትራክሮማት ይባላል። ሶስት አይነት ቀለሞች ማየት ይችላል የሰው አይን። እንስሳት ምና ሁላ እንደዚህ ናቸው ማለት አይደለም። አንዳንድ እንስሳቶች አንድ ቀለር ብቻ የሚያያሉ፣ ሁለት የሚያዩ። የሰው ልጅ ግን ሶስት ቀለር ያያል። እነዚህም ቀይ፣ አረንጓዴ እና ሰማያዊ ናቸው። እና ጉድለቶቹ ሶስቱንም ቀለር ያለማየት ችግር በጣም 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 ሬር ነው። እና እንደዛ ማየት የማይችሉ ሰዎች በአጠቃላይ እንደዚሁ የማየት ችሎታቸውም ራሱ ከለር ብቻ ሳይሆን የማየት ችሎታቸውን በጣም የደከመ ነው የሚሆነው። አብዛኛው ሰው ግን አሁን ቅድም የጠቀስናቸው 8% ውስጥ ሬድ ግሪን የሚባለው ወይም ቀይ አረንጓዴ የሚባለው የከለር የማየት ችግር ነው። ከዛ ቀጥሎ ደግሞ ብሉ የሎ የሚባል አለ፣ ሰማያዊ እና ቢጫ። እነዚህ ኮምቢኔሽኖች ናቸው። ሬድ ግሪን የሚባለው ግን በአብዛኛው አፌክት የሚያደርገው ወይም የሚነካው እሱ ነው። ግን አንዳንዴ በጣም ሬር ከሆነ ሁኔታ ደግሞ ቀይና አረንጓዴ ያለማየት ዋናው በብዛት የሚታየው እሱ ነው። ሰማያዊና የቢጫን ደግሞ በሁለተኛ ደረጃ የሚገኘው እሱ ነው፣ ብሉ የሎ የምንለው ማለት ነው። በሶስተኛ ደረጃ የምንፈርጀው ምንም ከለር የማያዩ ደግሞ እነዚህ ጭራሽ የእይታ ችሎታቸው ሌላ ከለር ጋር ተያይዘ ብቻ ሳይሆን የእይታ የምንለው ችግርም ይኖራቸዋል። እነዚህ አብዛኛው
ዶክተር ተልክ ቀድሞውኑ በተፈጠረ የጎደለ የጂን የሚባለው ይሄ ዘር አረግን የሚከተልና የሰዎችን ውስጣዊ ሁኔታ የሚወስን ተፈጠሮ መጓደሉ ከሆነ የሚያመጣው ይሄ ችግር በህክምና ሊረዳ የሚችል ነው ወይስ አንድ ሰው የቀለማትን በወጉ የመለየት ችግር ካለበት ሊደረግ ምንም ነገር የለም ይታከማል ወይ?
ጥሩ እንግዲህ ምንድነው የሰው አይን ውስጥ ብርሃን የሚያዩ ሴሎች አሉ። እነዚህ ኮንስ ይባላሉ። ቀን ቀን ብርሃን የምንከለብና ይባቸው እና እነዚህ ኮኖች ሶስት አይነት ከለር እንዲያዩ ሶስት ፎቶፒግመንት የሚባሉ ፕሮቲኖች አሉ። እና እነዚህ ፕሮቲኖች ለማመንጨት የሚያስፈልጉትን ኮዶች የሚያስተላልፉ ጂኖች አሉ። እነዛ ጂኖች ላይ በመዛባት ሲፈጠር እነዛ ፒግመንቶች ሳይፈጠሩ ይቀሩና ዲፌክቱ ይኖራል። ለምሳሌ ሬድ ግሪን ያለው ላይ ወንዶች ላይ ኤክስ ክሮሞዞም የሚባል አለ። ኤክስ ዋይ ክሮሞዞም ሴቶች ላይ ነው፣ ወንዶች ላይ ኤክስ ዋይ ነው፣ ሴቶች ላይ ኤክስ ኤክስ ነው። ስለዚህ እነዛ ኤክስ ክሮሞዞም ሪሌትድ የሆነ ችግር ስለሆነ ወንዶች ላይ ብቻ የሚከሰተው በዛ ምክንያት ነው። አሁን ከለር ቪዥን ከለር የከለር የማየትን ችግር በአሁኑ ወቅት በህክምና የመለወጥ እንትን የለም፣ ህክምና የለም። እንግዲህ ወደፊት የጂን ቴራፒ የምንለው አሁን ብዙ ሪሰርች የሚሰራበት ነው። ለከለር ቪዥን ብቻ ሳይሆን ለብዙ በሽታዎች ካንሰር ጀምሮ ብዙ ጥረት የሚደረግበት ቦታ አካባቢ ነው። እዛ እንግዲህ ወደፊት የሚያመጣው እንትን ሊኖር ይችላል፣
ተስፋ አለ በሚል
ና ሊኖር ይችላል።
ለመሆኑ ቀለም እንዴት እናያለን? የአይን ብርሃን ሳይጎዳ ወይም የማየት ችሎታ ያለ የቀለም የመለየት ችግር ይኖራል? በሚቀጥለው ፕሮግራም ተከታዩን እናቀርባለን። ለአሁኑ ግን እንግዳይን ዶክተር ትልቅ ሰው ተሾመን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ዛሬ አዳነች ለሁለተኛም ዜማ ጊዜ ተገኘ ይመስላል ባጋጣሚ።
አረ ጥሩ ነው፣ በመዝናኛ ያስፈልጋል። በመጠኑ እንደማን
ብዙ ዘገባ፣ ብዙ አነጋጋሪ ነገሮች በመኖራቸው ብዙ ጊዜ ሙዚቃ ሁኔታ ይታለፋል። ዛሬ ቀንቶናል አድማጮች። የትግራዩ ቀደም ብለን ያስተዋወቅነው ዘገባችን እንዳልደረሰ አቀናባሪያችን እየገለጸልን ነው። በነገው ምሽት እናቀርባለን። አሁን የስንብት ዜማውን እናሰማችሁ። ስባለው ነው
Let me fail.
እሱ ባለው ይታየው ነው ድምጻዊው። እናመሰግናለን አድማጮች። አሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀነው የአንሳ ፕሮግራም እዚህ ላይ አበቃ። አስተናገድናችሁ አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሱ ታምሬ ከተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጆች ተበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
አሁን የትግሪ ኛው ስርጭት ይቀጥላል። ነገ ምሽት 3 ሰዓት ላይ እንመለሳለን። በእኛ በኩል ሰላም
ሰላም፣ ደህና ደሩ።